ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የደረሱ መረጃዎች ፋብሪካው እንደተቃጠለና እዚያው ነበረ የጥበቃ ሰዎች ተኩስ እንደከፈቱ ሁለት ሰዎች እንደተጎዱ ሆስፒታል እንዳሉ አውቃለሁ። አንዱ ሞቷል ይባላል።
በአማራ ክልል ምንጃር አረርቲ ከተማ ነዋሪ ናቸው። በስፍራው ስለተካሄደ ተቃውሞና ተቃውሞውን ተከትሎ ስለተከሰተ ግጭት ከተናገሩት የተወሰደ ነው። አብይ ርዕስ ይዞታል።
የዩናይት ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ ያስተላለፉ በዜና መጽሔት ክፍለ ጊዜ ከያዝናቸው ዘገባዎች ውስጥ አንዱ ነው። ሌሎችም አሉን።
ከምሽቱ ዜና መካከል የቡሩንዲ መንግስት በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለው የጦር ወንጀል እንዲመረመር ዓለም አቀፉ የወንጀል ችሎት ዛሬ ፈቀደ። በሙስና ክስ 200 ሰዎችን በቁጥጥር ስር እንዳዋለች ሳውዲ አረቢያ አስታወቀች የሚሉና ሌሎችም ይገኛሉ። ለሰዓቱ የተዘጋጁ ዜና
ለሮዶልፎ ግራዚያኒ መታሰቢያ የተቋቋመውን መናፈሻ አስመልክቶ የጣሊያን ፍርድ ቤት ውሳኔ አጸደቀ የሚሉት ይህም ከዘገባዎች ውስጥ ተካቷል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከሐሙስ ጥቅምት 30 2010 ዓ ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪው ንጉሡ ታምሬ፣ የስርጭት መሐንዲሱ ደግሞ ኮርኔሌስ ቴለር ነው።
አሁን የምሽቱን የዓለም ዜና።
የቡሩንዲ መንግስት እንደ አውሮፓ አቆጣጠር በሚያዝያ 2015 ዓ ምና በጥቅምት 2017 ዓ ም መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለውን የጦር ወንጀል አቃቢያን ሕግ ምርመራቸውን መጀመር እንደሚችሉ ዓለም አቀፉ የወንጀል ችሎት ዛሬ ሐሙስ አስታውቋል። በሰብአዊ ፍጡራን ላይ ደረሰ የተባለውን የወንጀል ምርመራ ለመቀጠል በቂና ምክንያታዊ የሆኑ መሠረታዎች እንዳሉ ዳኞቹ ይፋ ባደረጉት መግለጫ አስታውቀዋል። አስገድዶ መድፈር፣ ግድያ፣ ሰቆቃና እንግልት በተቀላቀለው የወንጀል ድርጊት ከአንድ ሺህ በላይ ሰዎች ተገድለዋል። ወደ 40 ሺህ ያህሉ ደግሞ ተፈናቅለዋል። ፍሬዴሪክ እንኩንጄንዥ የላከውን ዘገባ አዳነች ታቀርባለች።
ዓለም አቀፍ የወንጀል ችሎት አቃቢያነ ሕግ የቡሩንዲ መንግሥት በፖለቲካ ተቃዋሚዎቹ ላይ የጦርነት ወንጀል ፈጽሟል በሚል ክስ ምርመራ እንዲያካሄዱ እንደ አውሮፓ አቆጣጠር ባለፈው ጥቅምት 25 ቀን የበየነው የብሩንዲ መንግስት ከወንጀሉ ፍርድ ቤት አባልነት ለመውጣት ከወሰነ ሁለት ቀናት በፊት ነበር። የችሎቱ ውሳኔ ታሽጎ ቆይቷል። ነገር ግን የጦርነት ወንጀሉ ተፈጸመ የተባለው ብሩንዲ የችሎቱ አባል በነበረችበት ወቅት በመሆኑ ችሎቱ የብሩንዲን መንግስት ሊዳኝ ይችላል። የብሩንዲ ፕሬዚደንት ፒየር ንኩሩንዚዛ ከሁለት ዓመታት በፊት ለሶስተኛ ጊዜ በፕሬዚዳንትነት ለመቀጠል እንደሚወዳደሩ ካስታወቁ በኋላ በሀገሪቱ ተቃውሞ ተነሳ። የቡሩንዲው ፕሬዚደንት ለሶስተኛ ጊዜ በመወዳደር በሀገሪቱ ህገ መንግስት የሰፈረውን የጊዜ ገደብ ህግንና በሀገሪቱ የተካሄደውን የእርስ በርስ ጦርነትን ያቆመው ስምምነትን ጥሰዋል በሚል ነው ተቃውሞ የተነሳው። እንኩሩንዚዛ ከሀገር ውጭ በነበሩበት ወቅት የተሞከረው መፈንቅለ መንግስት በሀገሪቱ ወታደሮች ኃይል ከሽፏል። በቡሩንዲ ያለው የጸጥታ ሁኔታ በዩናይትድ ስቴትስ ብሔራዊ ጸጥታና በውጭ ፖሊሲዋ ላይ የደቀነው የተለየ አደጋን ለመቋቋም አስቸኳይ ብሔራዊ እርምጃ እንዲወሰድ የሚጠይቀው ከሁለት ዓመታት በፊት የወጣው የበላይ ትዕዛዝ እንዲቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ፈርመዋል። የብሩንዲ ውጭ ጉዳይ ሚኒስትር አላይን ኤም ኒያሚትዌ በበኩላቸው ብሩንዲ ውስጥ ያሉ አሜሪካውያንን ጨምሮ ለደህንነቱ የሚያሰጋው ሰው የለም ሲሉ ከአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪካ አገልግሎት ጋር ባደረጉት ቃለ መጠይቅ ተናግረዋል። ቡሩንዲ ከሁለት ዓመታት በፊት ግንቦት ወር ላይ ተፈጥሮ ከነበረው የፖለቲካ ትርምስ ትልቅ መሻሻል አሳይታለች። የሀገሪቱ ሕዝብ በጉልበት ስልጣን ለመንጠቅ የሞከሩትን አሸንፏል። አሁን በመላ ሀገሪቱ ሰላም አለ። ቡሩንዲ በክልሉና በአሜሪካውያን የጸጥታ ደህንነት ላይ አደጋ ትጥላለች የሚሉ ወሬዎች ስንሰማ ታዲያ ያስገርመናል ብለዋል። ኒያሚቱ አያይዘውም የቡሩንዲ መንግስት ከመጀመሪያውኑ ያልተቀበለው ከሁለት ዓመታት በፊት የወጣው የዩናይትድ ስቴትስ የበላይ ትዕዛዝ እንዲቀጥል ማድረጉ ራሱ አሜሪካና አንዳንድ የአውሮፓ ሀገሮች በብሩንዲ ስላለው ሁኔታ የተሳሳተ መረጃ ማግኘት ቀጥለዋል ማለት ነው ብለዋል የውጭ ጉዳይ ሚኒስትሩ።
በሙስና ክስ 208 ሰዎችን በቁጥጥር ስር እንዳዋለ የገለጸው የሳውዲ አረቢያ ጠቅላይ አቃቤ ሕግ ባለፉት በርካታ ዓመታት ከ100 ቢሊዮን ዶላር በላይ መዘረፉን አስታወቀ። ባለፉት 3 ዓመታት ባካሄደው ምርመራ መሰረት ቢያንስ 100 ቢሊዮን ዶላር ተመንጥፏል ይላል ከመንግስቱ ይፋ የሆነው መግለጫ። ጠቅላይ አቃቤ ሕግ ሳውዲ አልማጀብ ዛሬ ሐሙስ እንዳስታወቁት ከታሰሩት 200 ሰዎች መካከል 208 ሰዎች መካከል 7ቱ ላይ ክስ አይመሰረትባቸው የተለቀቁ ሲሆን 201 ተጠርጣሪዎች ግን አሁንም እንደታሰሩ ናቸው ብለዋል። መንግስትም ወደ 1700 የባንክ አካውንቶች መዘጋታቸው ተገልጧል። የመንግስቱ ተቺዎች ግና የተያዘው የሙስና ክስ ከ32 ዓመቱ ያልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር የማይስማሙትን ከፍተኛ የመንግስት ባለስልጣናት ለማስወገድ የተያዘ ዘመቻ ነው ይላሉ። በአንድ ወገን ኢትዮጵያዊ ዜግነት ያላቸው መሐመድ ሁሴን አላሙዲም ሳውዲ አረቢያ በከፈተችው ጥልቅ የጸረ ሙስና ምርመራ መሀል መሆናቸው ይታወቃል። ባለፈው ቅዳሜ ሪያድ ከተማ ውስጥ በቁጥጥር ስር የዋሉት መሐመድ አላሙዲን በቀጣዩ እርምጃ በአንድ ሆቴል አዳራሽ ወለል ላይ በተነጠፈላቸው ፍራሽ ተኝተው ሂደቱን በመጠባበቅ ላይ ከሚገኙት ውስጥ መሆናቸው ይታወቃል። ቆየት ብሎ መጽሔት ዘገባ ያቀርብበታል።
አድማጮች፣ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ወሳኝ በሆነው የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ አስታወቁ። ሩሲያ ከዚህ በፊት ዓለም አቀፉን የኒኩሌር ጦር ኃይሎች ስምምነት እንደጣሰች ዩናይትድ ስቴትስ አመልክታ አሁን ስምምነት ላይ እንዲደረስ የታቀደው ሩሲያ የሕጉ ተገዥ እንድትሆን ነው ሲሉ ማቲስ ከሌሎች የኔቶ አቻዎቻቸው ጋር ሆነው ቤልጅየም ውስጥ ለጋዜጠኞች ተናግረዋል። ሩሲያ ግን ስምምነቱን እንዳልጣሰች በተደጋጋሚ አስታውቃ እንዲያውም የሕጉ ወይም የስምምነቱ አፍራሽ ዩናይትድ ስቴትስ መሆኗን ትናገራለች። የኒኩሌር ስምምነቱ እንደ አውሮፓ አቆጣጠር በ1987 ዓ.ም የተፈረመው በቀድሞው የዩናይትድ ስቴትስ ፕሬዚዳንት ሮናልድ ሬገን እና የሶቪየት መሪ በነበሩት ሚሃይል ወርባቾቭ መሆኑ ይታወሳል። ፕሬዚዳንት ዶናልድ ትራምፕና የቻይናው መሪ ሺ ጂንፒንግ ቤይዥንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሐሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ። ከፕሬዚዳንት ትራምፕ ጋር ቻይና የሚገኙት ቲለርሰን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሁለቱ መሪዎች ከሰሜን ኮሪያ ጉዳይ በተጨማሪ በሰብአዊ መብት ጥበቃና ደቡብ ቻይና ውስጥ ባለው የማሪታይም ውዝግብ ግልጽ ውይይት ማካሄዳቸውን አስታውቀዋል። ፒዮንግያንግን በሚመለከትም ቻይና አሉ ቲለርሰን የሰሜን ኮሪያን የኒኩሌር ጦር መሳሪያ ባለቤትነት እንደማትቀበል በግልጽ አመልክታለች። በሌላ በኩል ደግሞ ዩናይትድ ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ አስተላልፈዋል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል።
ፓኪስታን ውስጥ የሚገኝ ብዙ ሺዎች የእስልምና እምነት ተከታዮች ያካሄዱት የተቃውሞ ሰልፍ ዋና ከተማዋ ኢስላማባድ የሚገኘውን ዋና መተላለፊያ ከመዝጋቱን ባሻገር በሚሊዮኖች የሚቆጠሩ የአገሪቱን ሕዝብ የዕለት ተዕለት እንቅስቃሴ ማደናቀፉም ተገለጠ። የታሪክ አይ ላይባክ ያ ራሱላላ ፓርቲ ደጋፊ የሆኑ ተቃዋሚዎች ሰልፋቸውን ከትላንት በስቲያ ማክሰኞ ከምስራቃዊቱ ላሆር ከተማ ጀምረው ትናንት ረቡዕ ነው ከታዋቂው ዋና መገናኛ መንገድ ካለበት ፋይዛባድ የደረሱት። የተቃዋሚዎቹ ጥያቄ የፌዴራሉ መንግስት የፍትህ ሚኒስትሩ ዛሂድ ሐሚድ በአስቸኳይ ከስልጣን ይውረዱ የሚል ሲሆን ሚኒስትሩ ያልተገባ ሃይማኖታዊ አንቀጽ በህገ መንግስቱ እንዲታከል በመጠየቃቸው መሆኑም ታውቋል። በፓኪስታን አገር አስተዳደር ሚኒስትር አልሻን እቅባል ለአሜሪካ ድምፅ እንደገለጡት ሚኒስትሩ በህግ ያልተከሰሱ በመሆናቸው የተቃዋሚዎቹ ጥያቄ ተቀባይነት አይኖረውም ነው ያሉት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ
አሉላ ከበደና
አዲሱ አበበንን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ግን ከዚያ በፊት በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናስቀምሳለን።
Landau is born in Ethiopia. He is a Saudi. The Ethiopian law in most situations is very restrictive.
የተወለዱት ኢትዮጵያ ውስጥ ቢሆንም የሳውዲ አረቢያ ዜጋ ናቸው። የኢትዮጵያ ሕግም ሀገሪቱ ውስጥ መዋዕለ ንዋይ የሚያፈሱ የሌሎች ሀገሮች ዜጎችን በተመለከተ በጣም ገዳቢ ነው። እኒህ ሰው ግን ኢትዮጵያ ውስጥ እንዴት ኢንቨስት ማድረግ እንደሚቻል ያወቁበት ይመስላል። እንደፈለጉ በነጻነት ለመንቀሳቀስ የሚያስችል ዕድል ተሰጥቷቸዋል ማለት ይቻላል።
ዶክተር ሄኖክ ገቢሳ ይባላሉ። በዋሽንግተንና በሊንግስተን ዩኒቨርሲቲዎች የሕግ መምህር ናቸው። ጉዳዩን በቅርበት ይከታተላሉ። የሰማችሁትም ርዕሱን አስመልክቶ ከተጠናቀረ ዘገባ የተወሰደ ነው። ሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ የዕለቱን አብይ ርዕስ በአማራ ክልል በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር 15 ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት ተቃውሞ ሰልፍ ወደ ግጭት ማምራቱንና ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል ጉዳት እንደደረሰባቸው፣ በተጨማሪም ከአረርቲ ከተማ ወጣ ብሎ የሚገኝ የቺፕውድ ማምረቻ ፋብሪካ ቃጠሎ የደረሰበት መሆኑን ትናንት ምሽት ዘግበናል። ዛሬ በስልክ ያነጋገርነው ነዋሪ ያነጋገርናቸው ሁለት ነዋሪዎች መቁሰላቸውንና አንደኛው ሞተዋል የሚል ሰምቻለሁ ይላሉ ያነጋገርናቸው ግለሰብ። የወረዳው አስተዳዳሪ በበኩላቸው የሰዎችን መቁሰል አረጋግጠው የአንደኛውን መሞት ግን ለጊዜው አላወቅኩም ብለውናል። ቆንጅታዬ ወደ አካባቢው ስልክ ደውላ ቀጣዩን አጠናቅራለች።
በመብራት መጥፋቱ ምክንያት የተነሳው ሰልፍ ሌሎችንም ጥያቄዎችን አስከትሎ እንደነበረ ነው ዛሬ ያገኘናቸው አንድ የአረርቲ ከተማ ነዋሪ የገለጹልን።
መብራት ለተከታታይ ሁለት ሳምንታት ስላልነበረ ለምንድን ነው መብራት የማናገኘው በሚል ነው ዋና ምክንያት። በግምት ማለት አካባቢ ላይ ያለው ሕዝብ በሙሉ ወጥታ ነው ይችላል የአረርቲ ከተማ እና ከዛ ተቃውሞ የቀጠለ ሲሆን ገኒን ወረዳም ባልጭ አሉት ባልጭ ይባላል ሽንኮራ ወረዳ ኒት ወረዳ እዛ ካሉት ጋር አብሮ ሆኑ ማለት ነው። ተባሰበው በመብራት ጉዳይ ለማውራት ነበረ። ከተገናኘ በኋላ ብዙ ጉዳዮች ሲነሱ ነበሩ። ከመስተዳደር ችግሮች ለወጣቱ የስራ እድል አልተፈጠረለትም፣ ባዲን እኛ ነወክለን የሚሉና ሌሎችም በግለሰብ ሌብልም ባለው አጠቃላይ ፕሮቴስት ባረገው ሰሞን ተነስቶ ነበር።
ሁለት ሰዎች የቺፕውድ ፋብሪካ ጥበቃዎች በተኮሱት ጥይት ቆስለዋል፣ አንደኛው እንደውም ሕይወቱ አልፏል የሚል ሰምቻለሁ ብለዋል ነዋሪው።
የደረሰ መረጃ ፋብሪካው እንደተቃጠለና እዛ የነበረ የጥበቃ ሰዎች ተኩስ እንደከፈቱ፣ ሁለት ሰዎች እንደተጎዱ፣ ሆስፒታል እንዳሉ አውቃለሁ። አንዱ ሞቷል ይባላል። አይደ ነው ከፍተኛ ያለውም ለተጨማሪ ሕክምና ናዝሬት ሆስፒታል ሄዷል ባልነበረ አሁን ቀለም ይህ ነው የማውቀው ነበር።
ዛሬ የአካባቢው የአስተዳደር ባለስልጣናት ህዝቡን ለማረጋጋት እና ምላሽ ለመስጠት ሰብስበውት ነበር። ነገር ግን ለጥያቄዎቻችን መልስ ይሰጣሉ ብሎ የተገኘውን የተሰበሰበውን ህዝብ ተወካዮቻችሁ ተመርጠው ምላሽ ታገኛላችሁ በሚል ነው የሸኙት ብለዋል ነዋሪው። ከዚያም ባለፈ የህግ እርምጃ አንዳንድ ተግባራት በፈጸሙ ላይ ይወሰዳል ብለው ሸኝተውታል ብለዋል። ከአረርቲ ወጣ ብሎ የሚገኘው የዚህ ፋብሪካ ስራ አስኪያጅ አቶ ወጣ ይባላሉ። በበኩላቸው ግጭትና ተኩስ የተፈጠረው በእኛ የጥበቃ ሰራተኞች አይደለም ብለዋል። ብዛት ያለው ንብረት የፋብሪካው ወድሟልም ብለውናል። ፋብሪካው የቻይናና የአማራ ኤንተርፕራይዝ ንብረት እንደሆነም ገልጸዋል። አቶ ወጣ
ያሳት ነው ሳት ነው ያስነሱት።
ማን ያስነሳው?
ሰላም ሰጥ የመጡት በፋብሪካው ላይ ያው መጋዘን እና መጋዘን ውስጥ ያሉ ንብረቶች ያው ቨነር ስለሆነ የሚመረተው ለውድ ቨነር ነው። እሱ ተቃጥሏል። ውድ ቻርኮል ኤክስፖርት የሚደረግ ነበር። እሱ ነው የተቃጠለው። እሳት ነው የተለቀቀበት። ከሰባ ሰማንያ ዘጠና ሚሊዮን ብር እስከ መቶ ሚሊዮን ብር ይደርሳል። ሁሉ አረርቲ ከተማ ላይ መብራት ችግር አለ በሚል ሰላም ሰልፍ ወጥተው እንግዲህ የሰማ ነው ማለት ነው የሚየመጡት እየጨፈሩ መጡ። 12 ኪሎ ሜትር ድረስ በእግራቸው መጡ። ከዛ ኢሚዲትሊ ፋብሪካው የተሰጣ ውጭ በነር ነበር፣ ውስጥ በነር ነበር። ስራ ሲለጡበት ተያያዘ እንዳለ።
ማን ንብረት ነው ይሄ ፋብሪካ?
ሼር ካምፓኒ የቻይና እና የአማራ ኢንተርፕራይዝ።
የጥበቃ ኃይሎች ተኩስ ከፍተው ሁለት ሰዎች ቆስለዋል ተብሏል።
ተኩሱ እዛ ጋር አይደለም፣ ፋብሪካው ላይ አይደለም። የተተኮሰም የተጎዳ ሰውም የለም ወይ ሌላ ቦታ ነው እንጂ እኛ ጋር ፋብሪካው ላይ እኔን እንግዲህ ስራ አስኪያጅ
የምንጃር ወረዳ አስተዳዳሪ ዋና አስተዳዳሪ አቶ በጋሻው ተክሉንም አግኝቻቸው ነበር። ሁለት ሰዎች መቁሰላቸውን አረጋግጠዋል። ህዝቡ ላነሳቸው ተገቢ ጥያቄዎች ምላሽ እንደምንሰጥ ተናግረናል ነው ያሉት እሳቸው። የሞተ ሰው መኖሩን ከቆሰሉት ውስጥ ግን አላወቅኩም ይላሉ አቶ በጋሻው።
ያው ንብረቱን የሚጠብቁ የጥበቃ ሰራተኞች አሉ። ይህንን ገሰሮ የገቡ ህዝቡን የማይወክሉ ማለት ነው። ህዝቡን የማይወክሉ እንግዲህ ልማትን የሚያጠፋ ህዝቡ ልማት እንዲጠፋ አይፈልግም። በዛን ጊዜ የተፈጠረ ሁለት ሰው ቆስሏል፣ ትክክል ነው። ሁለቱ ያው ሐኪም ቤት ገብተው ሕክምና እየወሰዱ ያሉበት ሁኔታ ነው ያለው።
አንደኛው ሞቷል የሚባለውን ያረጋግጡልኛል?
እሱን እንግዲህ ያው ሕክምና ላይ ነው ያለው። እሱን በኋላ ጣርተን እንነግራቸዋለን። ሁለቱ መቁሰላቸውን ማቀው ነው።
ሰዎቹ የቆሰሉት የፋብሪካው የንብረት ጥበቃ ላይ የነበሩ ሰዎች በወሰዱት እርምጃ ነው ብለዋል ዋና አስተዳዳሪው።
ተከታዩ ዘገባ እንሻገራለን። አድማጮች፣ ግጭት የነበረባቸው የኦሮሚያና የሶማሌ ክልል ድንበር አካባቢዎች ወደ ሰላምና መረጋጋት ተመልሰዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሀገር ውስጥ መገናኛ ብዙኃን የሰጡትን መግለጫ መነሻ ያደረገው ዘጋቢያችን እስክንድር ፍሬው ተከታዩን አጠር ያለ ዘገባ ደርሶናል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለሀገር ውስጥ የመገናኛ ብዙኃን የሰጡት መግለጫ ይህንኑ የሁለቱን ክልሎች የድንበር ግጭትና ሌሎች ወቅታዊ ሁኔታዎችን የተመለከቱ ጥያቄዎች የቀረቡበት ነው። በእነዚሁ የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አንዱ በኦሮሚያና በሶማሌ ክልል የድንበር አካባቢዎች ያለው ሁኔታ እንደነበር ተመልክቷል። በሁለቱ ክልሎች ድንበር ያለው የጸጥታ ሁኔታ ወደ ነበረበት መመለሱን ነው ጠቅላይ ሚኒስትሩ የገለጹት። የግጭቱን መንስኤና መፍትሄዎች በተመለከተም እየተሰራ መሆኑን አብራርተዋል።
የመጀመሪያው ጉዳይ ሰላሙንና ጸጥታውን ማረጋጋት ነው። ከዚህ አኳያ በዚህ አካባቢ በአብዛኛው ማለት ይቻላል የመረጋጋትና የሰላም ሁኔታ ተፈጽሟል። በአጠቃላይ በሀገራችን ባሉ አካባቢዎች ላይ አሁን በደረስንበት ደረጃ አብዛኛው የሀገራችን ክፍል የተረጋጋና ሰላሙ የተረጋገጠበት ሁኔታ ደርሰናል። የኢትዮጵያ ብሔራዊ ደህንነት ምክር ቤት በቅርቡ ባደረገው ስብሰባ ችግሩን በዘላቂነት ለመፍታት የሚያስችል እቅድ አውጥቷል። በዚህም እቅድ መሰረት የዚህ ችግር እንዲፈታ ዋነኛው ተዋናይ የሆነውን ህዝባችንን በሙሉ አቅም እንዲሳተፍ የማድረግ ነው።
በግጭቱ ተሳታፊ የሆኑ ግለሰቦችን ተጠያቂ የማድረጉ ሂደት እንደሚቀጥልም ጠቅላይ ሚኒስትሩ ጠቅሰዋል። ተፈናቃዮችን ለመደገፍና ለማቋቋም እየተሰራ መሆኑንም አብራርተዋል።
የተፈናቀሉ ዜጎቻችን በተመለከተ እንደሚታወቀው በዚህ ግጭት በመቶ ሺዎች የሚቆጠሩ ዜጎቻችን ተፈናቅለዋል። አንዳንዶቹ በጊዜያዊ መጠለያ ጣቢያ ሆነው መንግስት በሚሰጣቸው ድጋፍ እየታገዙ እየቆዩ ነው ያሉት። በዘላቂነት እንዲቋቋሙ ለማድረግ አስቀድመን የህዝቡን ውይይትና ኮንፈረንሶች በሚቀጥለው ሳምንት ውስጥ እንደጨረስን በቋሚነት እንዲቋቋሙ ለማድረግ መንግስት በፌዴራል ደረጃ ግብረ ኃይል አቋቁሞ ከክልል መንግስታት ጋራ በቅንጅት እየሰራ ያለበት ሁኔታ አለ። ወደ ነበሩበት ሁኔታ እንዲመለሱ ለማድረግ መንግስት የተቻለውን ሁሉ የሚያደርግ መሆኑን በዚህ አጋጣሚ ለማረጋገጥ እፈልጋለሁ።
የትውልደ ኢትዮጵያዊውን ባለሀብት የሼህ መሐመድ ሁሴን አሊ አሙዲንን ጉዳይ መንግስት በዲፕሎማሲያዊ መስመር እየተከታተለ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ሳውዲ አረቢያ ሉዓላዊ ሀገር መሆኗን ግን አስታውሰዋል። በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ መጽሔት ዝርዝር እንሻገር አድማጮች። የዩናይት ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ጋር ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ አስተላለፉ። የዩናይት ስቴትስ ዲሞክራቶች ከትናንት በስቲያ በተካሄዱ የአገረ ገዢዎች ምርጫዎች ተደራራቢ ድሎችን እየፈነደቁ ናቸው። በሚኒሶታና በዋሽንግተን ግዛቶች አካባቢ ባለስልጣናት ቢሮዎች አራት ሶማሌ አሜሪካውያን አሸንፈዋል። የትናንቱ ምርጫ ውጤቶች ለዲሞክራቶች የድል ጎርፍ በሆኑ ማግስት ሪፐብሊካኑ ዶናልድ ትራምፕ የዩናይት ስቴትስ 45ኛው ፕሬዚዳንት ሆነው ከተመረጡ ልክ አንድ ዓመት ሞልቷቸዋል። ፕሬዚዳንቱ ወደ ቻይና ከመጓዛቸው አስቀድሞ በደቡብ ኮሪያ ፓርላማ ፊት ቀርበው ባደረጉት ንግግር የተሻለ መንገድ ለመፈለግ እንዲቻል ደቡብ ኮሪያ የኒውክሌር ጦር መሳሪያ መስራቷን ሙሉ በሙሉ እንድትተው ጠይቀዋል። በየአካባቢው ያሉ ዘጋቢዎቻችን ያጠናቀሯቸውን የተለያዩ ሪፖርቶች ሰለሞን አባተ እንዲህ አጠናቅሯቸዋል።
ፒዮንግያንግን በሚመለከት ያለፉ ስህተቶቻችንን መድገም የለብንም ብለዋል ፕሬዚደንት ትራምፕ ዛሬ ከቻይናዋቻቸው ሲፒንግ ጋር ጎን ለጎን ሆነው። የሁለቱን መሪዎች የቤጂንግ ንግግሮችም ያጣበቡት ሁለት አበይት ጉዳዮች በዩናይትድ ስቴትስና በቻይና መካከል ያለው የንግድ ክፍተትና ይኸው ነፍሰ ገዳይ አገዛዝ ሲሉ የጠሩት የሰሜን ኮሪያ የኒውክሌር ጦር መሳሪያ ጉዳይ ነው።
መላው የሰለጠነ ዓለም የሰሜን ኮሪያን በጥባጭነት ለመጋፈጥ መተባበር አለበት። አሁን በዚህ ሰዓት የመላው ዓለም አይኖች እኛ ላይ ናቸው።
የቻይናው ፕሬዚደንት ሲም አካባቢውን ከኒውክሌር ስጋት በማጽዳት ጉዳይ ላይ ቁርጠኝነታቸውን ገልጸዋል። በኮሪያ ልሳነ ምድር የኒውክሌር ጉዳይ ላይ ዓለም አቀፉን በጦር መሳሪያ ምርት ያለመሽቀዳደም ሥርዓት አክብረን አካባቢውን ከኒውክሌር መሳሪያ ነጻ የማድረግ ቁርጠኝነታችንን በድጋሚ እናረጋግጣለን ብለዋል ሲ። ሁለታችንም ወገኖች የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት ውሳኔዎችን ሙሉ በሙሉ ተግባራዊ ማድረጋችንን እንቀጥላለን ብለው፣ ነገር ግን ሁለቱም ወገኖች መፍትሔውን በንግግርና በድርድር እንዲፈልጉ አሳስበዋል። የሁለቱን ሀገሮች የንግድ ልውውጥ በተመለከተ ትራምፕ ሲናገሩ ከእርሳቸው የቀደሙ አስተዳደሮች በሁለቱ ሀገሮች መካከል ያለው የንግድ ክፍተት በራሳቸው ቃላት አገላለጽ በአስደንጋጭ ሁኔታ በቢሊዮኖች ዶላሮች ሲያሻቅብ በቸልታ ተመልክተውታል ብለዋል።
But I don't blame China.
ይሁን እንጂ እኔ ቻይናን አልኮንንም። ለነገሩስ ሕዝቡን ለመጥቀም ሲል አንድ ሀገር ሌላ አገር በከፈተችው ቀዳዳ ቢቦጠቡት ከቶ እንደምን ሊወቀስ ይችላል?
የቻይናው ፕሬዚዳንት ለፕሬዚደንት ትራምፕ አባባል ቀጥተኛ መልስ አልሰጡም። ይልቅ ዩናይትድ ስቴትስና ሁለቱ ግዙፍ ምጣኔ ሀብቶች ናቸው ብለዋል ሚስተር ሲ። ለዓለም ኢኮኖሚ እድገትም አስፈላጊዎቹ ሞተሮች ናቸው። ንግዳችንንና የመዋዕለ ንዋይ ትብብራችንን ማስፋት፣ ልዕለ ምጣኔ ሀብት ፖሊሲዎቻችንን ማጠናከር፣ በጤናማ የተረጋጋና በየአቅጣጫው የሚንቀሳቀስ ሚዛናዊ የኢኮኖሚና የንግድ ግንኙነቶቻችንን ወደፊት ማራመድ አለብን ብለዋል። በዛሬው የፕሬዝደንት ትራምፕ የቻይና ቆይታ ወቅት የ250 ቢሊዮን ዶላር ግምት ያላቸው የንግድ ስምምነቶችን መፈራረማቸውን ሁለቱም መሪዎች ቢናገሩም ከንግግሩ የበዛው ግን አሳሪ ያልሆኑና መቼም ላይተገበሩ የሚችሉ ውሎች መሆናቸውን ከፕሬዝደንቱ ጋር አብሮ የተጓዘው የዋይት ሃውስ ቢሮአችን ኃላፊ ስቲቭ ሄርማን ዘግቧል። በሌላ በኩል ወደ ሰሞኑ የዩናይትድ ስቴትስ የፖለቲካ አየር ዘወር ስንል ዴሞክራቱ ራልፍ ኖርትሃም ሪፐብሊካኑን ኤድ ጋሌስፒን አሸንፈው መጪው የቨርጂኒያ ገዢ እንዲሆኑ ተመርጠዋል። የሕፃናት ሐኪሙ ዶክተር ኖርትሃም የድላቸውን መበሰር ተከትሎ ባደረጉት ንግግር ከፋፋይ እየተባሉ የሚነቀሱትን የፕሬዚደንት ዶናልድ ትራምፕ ፖሊሲዎች ፊት ለፊት የሚገጭ መልእክት ነው ያስተላለፉት።
Today, Virginians have answered and have spoken. Virginia has told us to end the divisiveness that we will not.
ቨርጂኒያውያን መልስ ሰጡ፣ ተናገሩ። የመከፋፈልን አባዜ እንድናቆም፣ ጥላቻና የሃይማኖት ንቀትን ወይም ማንቋሸሽን እንደማንሸከም፣ ይህችን አገር በየጥጉ የበጣጠሳትን ፖለቲካ እንድናስወግድ ነገረችን። ቨርጂኒያ ልዩነቶቻችንን እንድናክም፣ ለሕዝባችን አንድነትን እንድናመጣ ለማድረግ ዶክተር እንዳስፈለገን ልነግራችሁ እፈልጋለሁ። እናም እነሆ ሐኪሙ ደርሷል።
ዶክተር ኖታም ያሸነፏቸው ሪፐብሊካኑ ኤድ ጋሌስፒ በዘመቻቸው ወቅት ከፕሬዚደንት ትራምፕ ጋር አብረው መቅረብን ባይመርጡም አብረዋቸውም ሆነው ቀስቅሰው ባያውቁም ኢሚግሬሽንና ባርነት እንዲቀጥል ሲዋጉ ለነበሩ ጀነራሎችና መሪዎች የቆሙ ሐውልቶች እንዳይፈርሱ መሟገትን በመሳሰሉ ጉዳዮች ላይ የትራምፕን አቋም በመደገፍ በየፖለቲካ ማስታወቂያዎቻቸው ላይ የፕሬዚደንቱን ደጋፊዎች ልብና ቀልብ ለመግዛት ጥረዋል። የጋሌስፒን ሽንፈት እንደ ሰሙ ትራምፕ ባወጡት የትዊተር መልእክት ግን ኤድ ጋሌስፒ በብርቱ ታግለዋል፣ ይሁን እንጂ እኔንም ሆነ እኔ ቆምኩለትን ሁሉ አላቅፉም ነበር ብለዋል። ምስራቃዊቱ ኒው ጀርሲ ግዛት ውስጥም ዲሞክራቱ ፊል መርፊ ሪፐብሊካኗን ኪም ጓዳኖን አሸንፈው መጪው አገረ ገዢ ሊሆኑ ነው። እንደሚባለው ምክትል ገዢ ሆነው ሲያገለግሉ የቆዩትን ጓዳኖን የጎዳቸው በሕዝብ ዘንድ ያላቸው ተቀባይነት በእጅጉ ከወረደው ከአሁኑ ገዢ ክሪስ ክሪስቲ ጋር ያላቸው ቁርኝት ነው። የከትናንት በስቲያ ምርጫዎች ውጤቶች መራጮች ለፕሬዚደንት ዶናልድ ትራምፕ ያላቸውን የዝንባሌ አቅጣጫ የሚጠቁሙ መሆናቸውን ባልደረባይ ማይክል ብራውን ዘግቧል። በሰሜናዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ሚኒሶታና በምዕራባዊቱ ዋሽንግተን ግዛቶች የሚኖሩ ሶማሌ አሜሪካውያን ጮቤ እየረገጡ ናቸው ሲል የሶማሌኛ ሪፖርተራችን መሐመድ ኦላድ ዘግቧል። በሁለቱ ግዛቶች ውስጥ ለተለያዩ የአካባቢ ሥልጣናት በተካሄዱ ፉክክሮች አራት ሶማሌ አሜሪካውያን አሸንፈዋል። ይህ በእንዲህ እንዳለ ትናንት ጥቅምት 29 ለፕሬዚደንት ዶናልድ ትራምፕ ልዩ ዕለት ነበረች። ልክ የዛሬ ዓመት በዚህ ዕለት በተካሄደው ምርጫ ነበር ዲሞክራቷን ተፎካካሪያቸውን ሂላሪ ክሊንተንን ድል ነስተው የዋይት ሃውስን ሞላላ ቢሮ ኦቫል ኦፊስ ነው የሚባለው የፕሬዚደንቱ ቢሮ ለመረከብ ወደ ፖለቲካው ማማ የዘለቁት። የነጋዴውና በፖለቲካው ዓለም ውስጥ ጨርሶ አገልግለው የማያውቁት የዶናልድ ትራምፕ መመረጥ ዜና በመላ ዩናይትድ ስቴትስና በድፍን ዓለምም ድንገተኛ ንዝረት ለቋል። ዋይት ሃውስም ገቡ። እነሆ ቢሮውን ከተረከቡ 9 ወራትንም ደፈኑ። ያለፉ የፕሬዚደንትነት ቀኖቻቸውና ሌሊቶቻቸው ግን ለሚስተር ትራምፕ የተደላደሉ አልነበሩም። በበዛ ማዕበል ኮረኮንችና ወጣ ገባ የታጀበ ነበር ጉዟቸው። በእርግጥ ፕሬዚደንቱ በምረጡኝ ዘመቻቸው ወቅት ከገቧቸው ቃሎች አንዳንዶቹን ጠብቀዋል፣ በሌሎች ደግሞ አልተሳካላቸውም። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ዋሽንግተን ላይ እንደዘገበው በዚህ ሁኔታ ነው እንግዲህ ፕሬዚደንት ትራምፕ የ11 ቀናት ጉብኝት ለማድረግ በዚያውም ቪየትናም በምታስተናግደው የእስያ ሀገሮች ትብብር ጉባኤ ላይ ለመገኘት ጉዞ የወጡት። ሀገሮች ሁሉ ከፒዮንግያንግ ጋር ያሏቸውን ግንኙነቶች በሙሉ እንዲያቀዘቅዙ፣ ንግዶቻቸውን እንዲያቋርጡ ጠይቀዋል ፕሬዚደንት ትራምፕ። የሰሜን ኮሪያ ጉብኝታቸውን አጠናቀው ወደ ቻይና ከመጓዛቸው በፊት ሚስተር ትራምፕ ሶል ላይ ለብሔራዊ ሸንጎ ባደረጉት ንግግር የሰሜኑ መሪ ኪም ጆንግ ኡን የኒውክሌር ጦር መሳሪያ ሐሳቦቻቸውን ሁሉ እንዲጥሉ ጠይቀዋል።
The regime has interpreted America's past restraint as
አገዛዙ የቀደሙ የአሜሪካ መታቀቦችን እንደ ድክመት ወስዷቸዋል። ይህ አጥፊና የተሳሳተ ስሌት ነው። የአሁኑ አስተዳደር ዩናይትድ ስቴትስ ቀድሞ ከነበሯት ሁሉ እጅግ የተለየ ነው።
ቻይናና ሩሲያን ጨምሮ ለሁሉም ሀገሮች ባስተላለፉት ጥሪ ይህንን አደጋ አብረን መጋፈጥ የሁላችንም ኃላፊነት ነው ብለዋል።
ወደሚቀጥለው ዘገባ እንሄዳለን። አጭር ቃለ ምልልስ የታከለበት ነው። በፋሽስት ወረራ ዘመን በበርካታ የጦር ወንጀለኞች ተጠያቂ ለሆኑት ለሩዶልፍ ግራዚያኒ መታሰቢያ በአንዲት የኢጣሊያ ከተማ የመናፈሻ ፓርክ መሰራቱን በመቃወም ባደረጉት እንቅስቃሴ ኢትዮጵያውያንና ደጋፊዎቻቸው ተፈረደላቸው። አሉላ ከበደ ማምሻውን የኢትዮጵያውያን ዓለም አቀፍ ማኅበር ዋና ሥራ አስኪያጅ አነጋግሮ ተከታዩን አጠናቅሯል። ቀጥሉ።
አቶ ኪዳኔ አለማየሁ፣ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ፣ በዓለም አቀፍ ደረጃ ለአመታት የተደረገ እንቅስቃሴ ከትላንት በስቲያ ማክሰኞ ምላሽ አግኝተዋል። በቅድሚያ እንኳን ደስ ያለው።
እንኳን አብሮ ደስ አለን አቶ አሉላ፣ በጣም አመሰግናለሁ።
በፋሽስት የቅኝ ግዛት ወረራ ዘመን ከቤኒቶ ሙሶሎኒ ግንባር ቀደም የጦር መሪዎች አንዱ ይልቁንም በየካቲት 12 ንጹሐን በመርዝ እንዲያልቁ የወሰኑበትን ጨምሮ በበርካታ ወንጀሎች የሚጠየቁ ለሆኑት ለማርሻል ሩዶልፎ ግራዚያኒ የዛሬ 5 ዓመት ግድም እንደ አውሮፓውያን የዘመን አቆጣጠር በ2012 በጣሊያኗ አፊሌ መታሰቢያ እንዲቆምላቸው መደረጉን በመቃወም ተከታታይ የተቃውሞ እንቅስቃሴ አድርጋችሁ ቀደም ብዬ የገለጽኩት የጣሊያን ፍርድ ቤት ወስኖላቸዋል። እስኪ የፍርዱን ውሳኔ ምንነት ያስጨብጡን። የተፈረደባቸው እነማን ናቸው? ተጠያቂ የተደረጉበት ወንጀል ምንድን ነው?
አዎ፣ በጣም አመሰግናለሁኝ በእውነቱ ለዚህ እድላት አሉላ። መጀመሪያ በግልጽ እንደው ለማሳወቅ የኢትዮጵያ ጨፍጫፊ ቡቸር ኦፍ ኢትዮጵያ ነው የሚባለው ሮዶልፎ ግራዚያኒ በዚህ ለሚታወቀው ደግሞ በጣሊያን መንግስትም እንዲሁ በፋሽስቶቹ አንዳንድ ጣሊያኖችን ላይ ወንጀል ስለፈጸሙ 19 ዓመት እስራት ተፈርዶበት ነበር። ግን 1 ዓመት ያህል ገደማ ከታሰረ በኋላ የተለቀቀ ነው። በቀደም ዕለት የተወሰነው አንደኛ የአፊሌ ከተማ ከንቲባው ኤርኮሌ ዚሪ ይባላሉ እና እሳቸው ናቸው እንግዲህ ያንን መታሰቢያ ሞዞሊየም በእንግሊዝኛ አቆጣጠር እና መናፈሻ ፓርክ ያሰሩ ናቸው። በእሳቸው ላይ የ8 ወሮች እስራትና የ120 ዩሮ ቅጣት ተፈርዶባቸዋል። ሌሎች ደግሞ 2 የከተማው ምክር ቤት አባሎች ፔፐሮኒ እና ፎሮዞኒ የሚባሉ ለእያንዳንዳቸው የ6 ወሮች እስራትና የ80 ዩሮ ቅጣት ተፈርዶባቸዋል። 3ኛ ተከሳሾቹ ለ5 ዓመት ከመንግስት ስራ እንዲወገዱ ተፈርዷል። 4ኛ ተከሳሾቹ የፋሽስት ተቃዋሚ ለሆነው አንፒ ANPI ነው እንትኑ የጣሊያ ፋሽስት ተቃዋሚ የሆነ ነው ለሱ 8,000 ዩሮ እንዲከፍሉ ተፈርዶባቸዋል።
አሁን ያሉት አንፒ ወይም ኢታሊያን ናሽናል ፓርቲሳን የተባለው ማህበር ጣሊያናዊ ድርጅት ነው የሚገልጹት?
አዎ፣ የጣሊያናዊ ተቃም ሆኖ በኢትዮጵያ ላይ ለደረሰው የጦር ወንጀል ሁሉ የምናደርገው ጥረት ደጋፊያችን ነው። የሚያስገርም ነገር ነው። እሱ ብቻ ሳይሆኑ ሌሎች ደግሞ እዛ ነዋሪ የሆኑ ካርሜሎ ክሬሸንት የሚባል ቫሌሪዮ ቼሪያችማ እዛ ፊልም አንስቶ ደብረ ሊባኖስ ገዳም ድረስ ሄዶ ፊልም ያነሳ ነው። በእውነቱ ለእኛ በቃ እንደ ጀግና እንደ ማንኛውም ኢትዮጵያዊ የሚታገልልን ሰው ነው። እና ወደ ፍርዱ ልመለስና 5ኛና የመጨረሻው ክሱን ላቀረበባቸው መስሪያ ቤት 1,800 ዩሮ እንዲከፍሉ ተፈርዷል። እንግዲህ የፍርዱ ነገር ይሄ ነው። ዋናው ቁም ነገር ግን የኢጣሊያ እንደ ሀገር በኢትዮጵያ ላይ 2 ጊዜ ጦርነት የከፈተች ያ አልተሳካላትም። አሁን ተመልሳ ለኢትዮጵያ ጉዳይ ፍትህ የሚያስገኝ ፍርድ ቤት እንዲህ ያለ ደረጃ መድረሱ በእውነቱ መቼም በመደጋገም እግዚአብሔር ይመስገን የሚያስገኝልኝ ይሄ እንደው የአንድ ሰው የጥቂት ሰው ጥረት ውጤት ሳይሆን ብዙ ኢትዮጵያውያን ወደ 30 ከተሞች የካቲት 12 ቀን ክብረ በዓሉ ይህንንም በማስታወስ መዘከሩ መገናኛ ብዙሀን ቪኦኤም፣ ዶቼ ቬለም እና ሌሎችም በዚህ ጉዳይ ላይ ለሚያደርጉት ጥረት በእውነቱ ይሄ አንድ የእነሱም አስተዋጽኦ ስለሆነ ምስጋና ይገባቸዋል።
አቶ ኪዳኔ አለማየሁን ለጊዜያቸው እናመሰግናለን። አዲሱ ታዲያ ከአቶ ኪዳኔ ጋር ሰፋ ያለ ዝግጅት ነው ያደረግነው፣ ውይይት ነው ያደረግነው። በምሳሌነቱም በዓለም አቀፍ ደረጃ የሚታይ ነገር ነው ያደረጉት። ሌላም ከዚህ ቀደም ያነሷቸው ማህበራቸው በትልቁ ይዞት የተንቀሳቀሰው ዓላማ ላይ ቀጣይ ሁኔታዎችን በተመለከተ ሰፋ ያለ ቃለ ምልልስ በሌላ ጊዜ ይቀርባል።
ቀጣይ ጥረት በጣም የሚደነቅ ነው።
ልክ ነው።
ለመታከት
ልክ ነው። ከና አጋሮቻችን እናመሰግናለን።
ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሼህ መሐመድ ሁሴን አላሙዲ ቢሊየነር ናቸው። በብዙዎች ግምት ሼሁ በዓለም ከፍተኛ ሀብት ካላቸው አፍሪካውያን አንዱ ናቸው። በተለያዩ የዓለም አካባቢዎች የገነቧቸውን የንግድ ተቋማት የሚያስተዳድሩት ከቦታ ቦታ በሚዘዋወሩባቸው ጊዜያት ከሀገር መሪዎችም ጋር ይገናኛሉ። ዛሬ ግን ራሳቸውን ያገኙት ሳውዲ አረቢያ በከፈተችው ግዙፍ የጸረ ሙስና ምርመራ መካከል ነው። ባለፈው ቅዳሜ ሪያድ ከተማ ውስጥ ከሚጠረጠሩ ሌሎች ልዑላንና የቀድሞ ሚኒስትሮች ጋር ተይዘው በቁጥጥር ስር ከዋሉ በኋላ ቀጣዩን እርምጃ በአንድ ከፍተኛ ጥበቃ በሚደረግበት ሆቴል አዳራሽ ወለል ላይ በተነጠፈላቸው ፍራሽ ላይ ተኝተው በመጠባበቅ ላይ ናቸው። ሳሌም ሰሎሞን ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
በሼህ መሐመድ ሁሴን አላሙዲን ላይ የቀረቡባቸው ክሶች ግልጽ አይደሉም። ጽሕፈት ቤቱ በለንደን የሆነው የሼሁ ቃል አቀባይ ቲም ፔንድሪ ለቪኦኤ በኢሜይል የላከው መልእክት ግን እስሩ ወይም እገታው የአላሙዲንን ዓለም አቀፍ የንግድ ተቋማት አይነካም ይላል።
As inquiries take place in Saudi Arabia concerning certain allegations with the Sheikh strongly refutes this is an internal matter for the kingdom. We have no further comment to make other than to say that the overseas businesses
አንዳንዶቹን ክሶች አስመልክቶ በሳውዲ አረቢያ ምርመራው ሲካሄድ ጉዳዩ የራሷ የሳውዲ አረቢያ የውስጥ ጉዳይ በመሆኑ ሼሁ በውጪ ያሉ ንብረቶቻቸውን አስመልክቶ አጥብቀው የሚቃወሙት ይሆናል። በዚህ የምርመራ ሂደት ሼሁ በውጪ ሀገሮች ያሏቸው የንግድ ተቋማት አይነኩም ከመላት ውጪ ተጨማሪ አስተያየት የለንም።
የሳውዲ መንግስትም ከትላንት በስቲያ ማክሰኞ ከታሰሩት ሰዎች ጋር ግንኙነት ያላቸውን መዋለ ንዋይ መዳቢያዎች ለማረጋጋት ያለመ መግለጫ አውጥቷል። እንዳይንቀሳቀሱ የተደረገው የእስረኞቹ የግል የባንክ አካውንቶች ናቸው፣ ተያያዥ የንግድ ተቋሞቻቸውን አይመለከትም ይላል የመንግስቱ መግለጫ። መሐመድ ሁሴን አላሙዲ እንደ አውሮፓውያን ዘመን አቆጣጠር በ1946 ዓመተ ምህረት ደሴ ውስጥ ነው የተወለዱት። እናታቸው ኢትዮጵያዊት፣ አባታቸው የሳውዲ ዜጋ ናቸው። በ1960 አጋማሽ ላይ ወደ ሳውዲ ከሄዱ ከ20 ዓመታት በኋላ የመጀመሪያውን ቢሊዮን ዶላር ሰሩ። ገንዘቡ የተገኘውም የምድር ውስጥ የነዳጅ ዘይት ማከማቻ ለመገንባት ከተሰጣቸው የኮንስትራክሽን ውል መሆኑ ይዘገባል። ከዚያን ጊዜ በኋላ የንግድ ስራቸው በአውሮፓ፣ በመካከለኛው ምስራቅና በአፍሪካ የተስፋፋና ያደገ ሲሆን ይህም የስዊድኑን ትልቁን ድፍድፍ ዘይት ማጣሪያ ይጨምራል። በብሉምበርግ መሰረት ሼህ መሐመድ ሁሴን አላሙዲ በአሁን ወቅት ያላቸው ሀብት በ10 ቢሊዮን ዶላር ይገመታል። ኢትዮጵያውያን የሼህ አላሙዲንን ሁኔታ በቅርብ ይከታተላሉ። ሄኖክ ጋቢሳ በዋሽንግተንና በቨርጂኒያ ሊ ዩኒቨርሲቲ የሌክሲንግተን የሕግ ትምህርት ቤት መምህር ናቸው። ስለ ሼሁ ሲናገሩ አላቸው ከሚባለው 10 ቢሊዮን ዶላር 3.4 ቢሊዮኑን የመደቡት ኢትዮጵያ ውስጥ ነው። በዚያም የነዳጅና የወርቅ ማዕድን እንዲሁም የእርሻና የሲሚንቶ ፋብሪካ እንዳላቸው አስረድተዋል። ሄኖክ ጋቢሳ ሼሁ በእነዚህ ኢንቨስትመንቶች ላይ ህጋዊ መብት ያላቸው ስለመሆኑ ግን ይጠይቃሉ። ምክንያቱም ሳውዲ አረቢያ ለሁለት ሀገር ዜግነት ዕውቅና አትሰጥምና ነው በማለትም ያስረዳሉ። ስለዚህ አላሙዲ ወደ ሳውዲ ተቀለው በሄዱበት ወቅት የነበራቸውን የኢትዮጵያ ፓስፖርት አስረክበዋል ማለት ነው ሲሉ ሄኖክ ጋቢሳ ያብራራሉ።
Even though he's born in Ethiopia, he's a Saudi citizen. The Ethiopian law in most situations is very restrictive as to how foreign students can invest in Ethiopia, but this guy has
የተወለዱት ኢትዮጵያ ውስጥ ቢሆንም የሳውዲ አረቢያ ዜጋ ናቸው። የኢትዮጵያ ህግም ሀገሪቱ ውስጥ መዋዕለ ንዋይ የሚያፈሱ የሌሎች ሀገሮች ዜጎችን በተመለከተ በጣም ገዳቢ ነው። እኒህ ሰው ግን ኢትዮጵያ ውስጥ እንዴት ኢንቨስት ማድረግ እንደሚቻል ያወቁበት ይመስላል። እንደፈለጉ በነጻነት ለመንቀሳቀስ የሚያስችል እድል ተሰጥቷቸዋል ማለት ይቻላል።
ከቅርብ ዓመታት ወዲህ ግን አላሙዲ በተወለዱበት ሀገር ውስጥ ችግሮች ገጥሟቸዋል። ሚድሮክ ኩባንያቸው ግዙፍ የተባሉ የሲሚንቶና የወርቅ ማዕድን ቁፋሮዎችን የሚያካሂደው በታወቀው የኦሮሚያ ክልል ነው። ሥራ አጥ ወጣቶች በእነዚያ ንብረቶቻቸው ላይ ጥቃትና የተቃውሞ ሰልፎችን ማካሄዳቸውን ተከትሎ የአካባቢው አስተዳዳሪዎችም የማዕድናቱን ሥራ በማስቆም አላሙዲ የሥራ እንቅስቃሴውን ወጣቶቹ እንዲረከቡና እንዲያካሂዱ ይፈቅዱ ዘንድ መጠየቃቸውን ብሉምበርግ ዘግቧል። ሄኖክ ጋቢሳ እንዳሉት በቅርቡ እንዲያውም በሼሁና በኦሮሚያ ክልል አመራሮች መካከል ከፍተኛ አለመግባባት ተፈጥሮ ነበር። አስተዳዳሪዎቹ አንዳንዶቹን የሼሁን ኢንቨስትመንቶች ወስደው ለወጣቶቹ ለማከፋፈል ሞክረው ነበር ብለዋል ሄኖክ ጋቢሳ። አክለው ሲናገሩም አብዛኛው የኦሮሞ ሕዝብ ከሼህ መሐመድ ሁሴን አላሙዲ ኢንቨስትመንቶች ተጠቃሚ አልሆነም። ለምሳሌ የለጋ ደምቢን አንዳንድ ኦሮሞዎች የዕለት ተዕለት ሕይወት ብንመለከት ይላሉ ሄኖክ ጋቢሳ፣ የለጋ ደምቢን ነዋሪዎች ሕይወት ብናይ በአካባቢው አንድም ትምህርት ቤት የለም፣ የጤና ጥበቃ አገልግሎት የሚሰጥ ክሊኒክም ሆነ ለወጣቱ የሥራ ዕድል የሚያስገኝ ነገር አይታይም። ቢሊዮነሩ ኢንቨስተር ሼህ መሐመድ ሁሴን አላሙዲ ግን በአካባቢው ከሚያስቆፍሩት ማዕድን ወርቁን ያፍሳሉ። አብዛኛው የሼሁ ከፍተኛ ሀብት የሚመጣውም ከዚህ በዓመት 5000 ኪሎ ግራም ወርቅ ከሚገኝበት ከለጋ ደምቢ ነው ሲሉ ሄኖክ ጋቢሳ አስረድተዋል።
አድማጮች ወደ ተከታዩ ዝግጅት እናልፋለን። ወደ አዲስ አበባና ኢትዮጵያም ያመላልሰን ይሆናል። ከደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ሳምንት የወጣ መግለጫ ተልኮልናል። በ36ኛው የኢትዮጵያ ሲኖዶስ ጉባኤ ላይ የተላለፈ ውሳኔ ቆሞስ አባ መዓዛ ክርስቶስ በየነ በደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከማንኛውም የቅስና ተግባር መታገዳቸውን ይገልጻል። ለምን? የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገር ቤት ባለውም ሆነ በስደት በተቋቋመው ሲኖዶስ አስተዳደር ስር አይደለችም። እርግጥ ቤተ ክርስቲያኒቱ የሲኖዶሱን ውሳኔ እንደማትቀበል አስታውቃለች ይችላል። ዋናው ባለጉዳይ ቆሞስ ክርስቶስ በየነ ምን ይላሉ? ሰለሞን ክፍሌ ያነጋግሯቸዋል።
አባ መዓዛ፣ እስከ ተረዳሁት ቤተ ክርስቲያናችሁ ሀገር ቤት ባለው ሲኖዶስም ሆነ በውጭ አገር በስደት በተቋቋመው ሲኖዶስ አስተዳደር ስር አይደለችም፣ ገለልተኛ መሆኗን ነው ያሳወቃችሁት። እስቲ በቅድሚያ ይህን ያብራሩልኝ፣ ለምን ገለልተኝነቱን መረጠች?
ጥሩ ጥያቄ ነው። እንግዲህ እንደምታውቁት ከ1983 ዓመተ ምህረት ጀምሮ በሀገር ላይ ያለው እውከት በሃይማኖትም አካባቢ ያለውን ታውታላችሁ። ከዚህም የተነሳ ያው ዓለም የሚያውቀው ነው፣ ቤተክርስቲያን ተከፈለች። የውጭ ሲኖዶስ፣ የውስጥ ሲኖዶስ እየተባለ በቤተክርስቲያኒቷ ታይቶ የማይታወቅ ነገር ተፈጠረ። በዚህም ላይ ደግሞ ሁሉም ሌላ ታሪክ ውስጥ ገባ። ቤተክርስቲያን መቼም ክርስቶስ የሞተላት ተቋም ናት እና ይሄን የሚያፈርስ ሆነ። በቋንቋ ላይ የተመሰረተች ሆነች። ወደኋላ ሄዳ ይሄ ቋንቋም ሆነ ወንዝ በቤተክርስቲያን ቦታ የለም። ቤተክርስቲያን በወንዝም በቋንቋም በሀገርም አትወሰንም። ይሄ ሁሉ አሰራር ዛሬ ምናልባት ሰዎች ለራሳቸው ፍላጎት የተመቻቸው ሊመስል ይችላል። ነገር ግን በእግዚአብሔር ፍርድ ያስጠይቃል። ዓለምን ሁሉ አንድ ያደረገው ክርስቶስ አንተ አይሁዳዊ ነህ፣ አንተ አረማዊ ነህ የሚል ነገር የለም። አሁን ግን እንዲህ አይነት ነገር በሀገራችን ላይ ስለተፈጠረ እግዚአብሔር ቤተ ክርስቲያኒቷን ታርቋት አንድ እስክትሆን ድረስ በራሳችን ባይሆን እንደው ከተቻለ ለማስታረቅ፣ ካልተቻለም ደግሞ በያለንበት ሆነን እንጸልይ ብለን እኔ ብቻም አይደለሁም በአካባቢው የነበሩት አብያተ ክርስቲያናት በሙሉ በዛን ጊዜ የነበሩት አላችንም አንድ ሆነን ማህበረ ካህናት የሚሰይመን በዛ እንንቀሳቀስ ነበረ። ይሄ ነው በሩ ማለት ነው።
ምናልባት ለዚህ የሲኖዶሱ ውሳኔ ምክንያት የሆነው አባ መዓዛ ከተቋቋመች እንግዲህ ይኸው ከ20 ዓመታት በላይ ያስቆጥራለች እና ደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ የገለልተኛ አቋሟ እስከ መቼ ልትቆይ ነው?
እግዚአብሔር ሰላም አውርዶ ለሀገርም ለቤተ ክርስቲያኒቷም አንድ ሆና አንድ ቤተ ክርስቲያን ኢትዮጵያ ቤተ ክርስቲያን አንድ እስክትሆን ድረስ ነው መጀመሪያውንም ያልነው እና ያ አንድ እስኪሆን ድረስ ነው። አለበለዚያም ደግሞ እኛ ባለንበት ጸንተን እንኖራለን ነው። እንዲህ የተከፋፈለ ነገር በዘርና በቋንቋ ላይ የተመሰረተው ነገር ውስጥ አንገባም።
ለውይይት ወደ ተነሳንበት መግለጫ ስመለስ አንድ ነገር ተገንዝቤያለሁ። እንዲህ ይላል፣ የህግ ምንጭ ከሆነች ቅድስት ቤተ ክርስቲያን ሕግና ሥርዓትን ያልተከተለ አሰራርና ሂደት ሲፈጸም፣ ፍርድ ሲጓደል፣ እውነተኛ ልጆቿ ፍትሕ በማጣት የዳኛ ያለህ እያሉ ሲጮኹ ወደ ቀደመው የእውነትና የጽድቅ መንገድ እንድትመለስ ለማሳሰብ እንገደዳለን ይላል እና አባ መዓዛ፣ የአሁኑን ወይም የቀድሞ የኢትዮጵያን ሁኔታዎች አስመልክቶ ቤተ ክርስቲያን የሚገባትን ምላሽ አልሰጠችም ነው የሚሉት?
አዎ፣ ሁላችሁም እንደምታውቁት ቤተ ክርስቲያን የህግ ምንጭ ናት። እንኳንስ ለራሷ ለተከታዮች አይደለም ለሌላውም ቢሆን ህግ የምታስተምር ናት። ቅዱስ ጳውሎስ እትስርቁ ትብል ወለሌ ከትሰርቅ አትስርቁ ትላለ አንተ ራስ ትሰርቃል። ያ ማለት ህግ እስካለ ድረስ በህግ በስርዓቱ ነው መተዳደርም መመራትም ያለም። ወደ እኛም ቤተ ክርስቲያን ለመምጣት ይህን ሁሉ ለመናገር የቻልነው ያለ አግባብ ስለሰሩ ነው። ያለ አግባብ ከዚህ በፊትም ቤተ ክርስቲያኒቷ በምትፈጽመው ማለትም አመራር ላይ ያሉት ክፍሎች በሚሰሩ ስራ ቤተ ክርስቲያኒቷ ባዶ ሆና በራሳቸው አንደበት እስከ 10 ሚሊዮን ህዝብ አልጣን ፈለሰ የህዝብ ፍልሰት እያሉ ፓትርያርኩ ሁሉ ጊዜ ይናገራል። ያ ፍልሰቱ እንዴት መጣ? ለፍልሰቱ ምክንያት የሆነ ምንድን ነው ብሎ የሚጠይቅ ክፍል የለም። እና ይሄ ሁሉ እንግዲህ ህግ በማጣት ነው። አሕዛብን እኮ አስተምራችሁ መክራችሁ ደቀ መዛሙርቱ አድርጉ ነው የተባለው መመሪያው የወንጌሉ እንጂ ቤተክርስቲያን ውስጥ ያሉትን ምክንያት ፈጥራችሁ በትኑ አልተባለም። ስለዚህ ከህግ ርቃለች፣ ልጆቿ ፍርድ አጥተዋል፣
ምለው እኔ እገሌ ወለ እገሌ ምለው ነገር የለም። ማንንም ሰው ቢሆን እንኳንስ የሚከተላት ቀርቶ የማይከተላትም ቢሆን በቤተክርስቲያን በኩል ግፍ እንዲፈጸምበት አስፈላጊ አይደለም። ግፍ የሚፈጽሙትንም ሰዎች ማውገዝም ባላስልጣን ቆማ ለህብረተሰቡ መከራከር ነበረባት። ይሄ ሁሉ ሳይሆን ቀረና አልፎ ተርፎ ብዙ ሰው ከቤተክርስቲያን ፈለሰ። ይሄ እንግዲህ እነሱም አይከዱትም እንኳንስ ሌላ ቀርቶ። እንደውም እንደምናየው ራሳቸውን ሳፍሩ በወታደር ሰራዊት እናስጠብቃለን አይነት ጉዞ ነው የሚሄዱ። ይሄ ህግ አልበኝነት ነው። የቤተክርስቲያን ህግ አይደለም እንደዚህ አይነት አሰራር። እንደገና ከኔም ጋራ 20 ዘመን ሙሉ አያውቁኝም፣ የት እንዳለው አያውቁኝም። አሁን እንግዲህ ከ21 አመት በኋላ የህዝብን ሰለት የለም በመካከላችን። ደሞዝ አልቆረጡልኝ፣ ሂድና ይህን አስተምር ብሎ አላውቁኝም። የምንታወቅ እኮ ሰዎች አይደለንም። እንግዲህ ይህን ስናይ እንዴት ነው ህግ ጥሶ መሄድ? ህግ ካልተከበረ በህግ ካልተሄደ እንዴ እነሱ ያለ ህግ እየሄዱ እኔ እንዴት ነው ወደ ህግ ግባ የሚሉ? ከዚህ ቤት የተከሰሱትም ሰዎች ቀርበን እናስረዳ፣ ቀርበን ነገራችንን ማስረዳት እንችላለን ብለው በሚወተውቱበት ሰዓት ነው የለም በማስረጃ ተረጋግጧል ብለው ከቤተ ክርስቲያን አስወገዷቸው ሲባል በዜና ላይም እንሰማለን። እነሱ አውጥቶ እንዲህ ነው በመሰረቱ ህግም የሚልበት አንድ ጥፋት ሊፈጠር ይችላል። እኔም ላጠፋ ይችላል፣ ማንም ሰው ያጠፋል።
እርሶ ደርሶታል ከማንኛውም የቅስና ተግባር ታግደዋል የተባለበት መግለጫ?
እዚህ በአደባባይ ወጥቶ ታግዷል፣ ስልጣኑ ተይዟል ከሚለው በስተቀር በቃልም ይሁን በጽሁፍም ይሁን ምንም የደረሰኝ ነገር የለም።
ቤተ ክርስቲያኒቱም አልደረሳትም?
በፍጹም በፍጹም።
የእናንተን መግለጫ ብቻ መሰረት አድርገን ነው የምንነጋገረው ማለት ነው?
ምክንያቱም ምንም የደረሰን ነገር የለም። ያማ ቢደርስ እኮ ትንሽም እንደው ስርዓት የጠበቀ ነው። እኛም በመግለጫ ደረጃ ሳይሆን በሚመለከተው ክፍል እንዳመጣጡ እንናገረው ነበረ።
መልካም። ቆሞስ አባ ማዕዛ ክርስቶስ በየነ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አሜን። እኔም አመሰግናለሁኝ። እግዚአብሔር ይስጥልኝ። እግዚአብሔር አገልግሎታችሁን ይባል።
የተከበራችሁ አድማጮች፣ አባ ማዕዛ የቅዱስ ሲኖዶሱ ጉባኤ ሲጠናቀቅ የተደረሰው ውሳኔ ግልባጭ ለእርሳቸውም ሆነ ለቤተ ክርስቲያናቸው እንዳልደረሰ ገልጸውልናል። አንዲት የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባል ግን ከቅዱስ ሲኖዶሱ የተሰጠውን ውሳኔ ግልባጭ አግኝተው ነበርና አጋርተውናል። በተለይ የአባ ማዕዛን ጉዳይ ብቻ አስመልክቶ ያስተላለፈው መመሪያ ባጭሩ እንዲህ ይላል፣ እጠቅሳለሁ። በአሜሪካን ሀገር በዋሽንግተን ዲሲ የሚያገለግሉት አባ ማዕዛ ክርስቶስ በየነ እያስተማሩ ያለው የክህደት ትምህርት ለቅዱስ ሲኖዶሱ በመረጃ ቀርቦ የተረጋገጠባቸው ስለሆነ ሥልጣነ ክህነታቸው ተይዟል። ያሉበትን ቤተ ክርስቲያን ጨምሮ በማናቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት እንዳይሰጡ ታግደዋል ይላል በውሳኔው ተራ ቁጥር 14 ላይ የሰፈረው ማዘዣ። ቆሞስ አባ ማዕዛ ክርስቶስ በየነ የቅዱስ ሲኖዶሱ አባል ባልሆኑበት ሁኔታ ለምን ያን አይነት ውሳኔ እንዳሳለፈባቸው የቅዱስ ሲኖዶሱን ተወካይ ለማነጋገር ያደረግኩት ጥረት ለዛሬ አልተሳካም። ወደፊት ለማግኘትና ማብራሪያ ለመጠየቅ እሞክራለሁ።
አድማጮች፣ ወደ ቀጣዩ ዘገባ እንሻገር። በኢትዮጵያ የድንገተኛ ቀዶ ሕክምና ሙያተኞችን ሮሮ ይመለከታል። በእናቶች ሞት ቅነሳ ከፍተኛ አስተዋጽኦ ካበረከቱ ሙያተኞች ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን፣ ይህን ለማድረግ የሚያስችልም የትምህርት ክፍል እንደሌለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ገልጠዋል። የጤና ጥበቃ ሚኒስቴር መስሪያ ቤትም ሚኒስትሮች በተቀያየሩ ቁጥር የተገባላቸውን ቃል እንዳጠፈም ይናገራሉ። የጤና ጥበቃ ሚኒስቴር ኃላፊዎችን ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ በተለያዩ ክልሎች የሚገኙትን ሙያተኞች አነጋግራ ግን ተከታዩን ዘገባ አጠናቅራለች።
አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ2001 ዓ.ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የሕክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በ3 ዓመት ተጨማሪ ትምህርት በ2ኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ፣
የመጀመሪያ ዲግሪ ያላቸው ከሄልዝ ዶክተር ወደ ድንገተኛ ቀዶ ሕክምና ሲመጣ ወደፊት ፊውቸር ፓዝ የሚባል ወደፊት አካሄድ ፒኤችዲ ሚሆን ሌላም ሚሆን ስፔሻሊቲ ሚሆን የተሰራለት ነገር ምንም ዲዛይን ወደፊት አቅጣጫ አልተቀመጠለትም ነበረ እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀሌ ዩኒቨርሲቲ ነበርኩ ስንጠይቅ ነበር። ይሄ ካሪክለም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መቻል አለበት እያልን ስንጠይቅ ነበረ እና በወቅቱ የጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ። እሳቸውም እናንተ ስራችሁን ስሩ፣ ተምራችሁ እንደመጣችሁ ህብረተሰቡን ታገለግላላችሁ፣ ከ2 ዓመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ፣ ለእናንተ የሚመች ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪክለም ነው የሩ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ይህን ትምህርት ተማረ። በገጠሪቱ ቦታ ተመድቦ ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት የተዘጋጀላቸው የለም፣ ይሄ በቂያቸው ነው ማስተርስ ተብሎ ተገድበው እየሰሩ ነው ያሉት።
አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር 680 እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ 350 የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ። ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለሕዝብ ያበረከትነው አስተዋጽኦ ከፍተኛ ነው ይላሉ።
እንደ አገሪቷ ለውጥ አምጥተናል። በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍሰስ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪ ከመኪና አደጋ በተገናኘ ሌላም ቀዶ ጥገና ስራዎችን እንደነ ትርፍ አንጀት እንደነ አንጀት መታጠፍ ሌሎችም ነገሮች ከአደጋ የተገናኙት ነገሮች ከእናቶች በተጨማሪ ይህን ነው የምንሰራው። በዚህ ስራችን ደግሞ ስፔሻሊ ኢትዮጵያ የምትታወቅበትን የእናቶች ሞት በሚሊዮን ዴቨሎፕመንት ጎል አሳተና ከሌሎችም ባለሙያዎች ጋር በመሆን ማለት ነው። ይሄ በዓለም የተከበረ ጉዳይ ነው።
አቶ አለማየሁ በወቅቱ የነበሩት ሚኒስትር ዶክተር ቴድሮስ አድሃኖም በቀጣይ አዲስ ስርዓተ ትምህርት ተቀርጾ ትምህርታቸውን የሚቀጥሉበት እድል እንደሚፈጠር ቃል ገብተው የነበረ ቢሆንም ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ።
ዶክተር ቴድሮስ አድሃኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥሎ የመጡት ዶክተር ተብራን አድማሱ ነበሩ። ለእሳቸውም ጉዳይን በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለሀገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ካመኑ ነው ውጤቱም ደግሞ ስለታየ ሌሎችም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ እሳቸውም ጤና ጥበቃ ሚኒስቴር ማምነውበት ይሄ ነገር የአካደሚክ ኬር ይዘጋጅ ተብሎ ብዙ የዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካደሚክ ኬር ተዘጋጅቶልን ነበረ። በመጨረሻ ግን እሳቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለእሳቸውም በተጀመረ ጉዳይ ስለሆነ ሊቀጥልልን በሚል በተደጋጋሚ እሳቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበረ። ነገር ግን ከዛ በኩል ያገኘነው መልስ እኛንም ተስፋ ያስቆረጠ ነው የሆነው።
የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ።
ይህ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይህንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይውጣልን ሁሉ የሚል ጥያቄም አለ። እያም በተመለከተ ማንኛውም ማስተር ነው እየተከፈለን ያለው። አገልግሎታችን ግን እኛ ይህን ማስተር ዲግሪ ያገኘ ነው 3 ዓመት ከ6 ወር ሶሊድ ተምረን ነው ያገኘ ነው። እንትን ማስተር እንደሚታወቀው የሌሎች ግን በ2 ዓመት ባልሞላው ተምረው ነው እንትን። እኛ አሁን ይህንን ትምህርት ባለማር ኖሮ ምናልባት ከህብረተሰብ ጤና መጀመሪያ ሄልዝ ኦፊሰር ጤና መኮንን እንደተማርኩ ከዛ ሌላ ማስተር ፐብሊክ ሄልዝ ማር ነበረ አሁን ፒኤችዲ ምናምን እያለ ሂደት አለ ለብላለ። ይሄ ግን ወደየት እንድንሄድ የሚያደርግ ነገር አለ የሚገድብ ነገር ነው። ገጠር ውስጥ ብቻ ከዛው አገልጋይ ሆነ ታማኝ አገልጋይ እርካሽ አገልጋይ ሆነ እንድትቀር ነው። ምክንያቱም እኛ አሁን ለህብረተሰቡ ደርሰንለታል። ወራት አንድ ሐኪም አንድ ስፔሻሊስት ሐኪም ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ሪቴይል ለማድረግ ማስተማርን አማራጭ አልወሰደውም መንግስት ነው።
በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ የሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ።
ይህን ጉዳይ እስከ ጠቅላይ ሚኒስትሩ ጽህፈት ቤት፣ እስከ ኢህአዴግ ጽህፈት ቤት፣ የክልል ጤና ኃላፊዎችም የክልል መስተዳደር
ኃላፊዎችን የደረሰ ጥያቄ ነው። እስካሁን ግን እንደ መንግስት ይህን የሚባል መልስ አልተሰጠውም ላለፉት 8 ዓመታት ማለት ነው።
አያይዘውም የትምህርት እድል ከመነፈጋችን በተጨማሪ ሌሎች ጥቅማ ጥቅሞችም ቀርተውብናል ብለዋል።
ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ ይለያያል። ለምሳሌ አንድ ቦታ ላይ ምንድነው የተደረገው? የማህፀንና ጽንስ ስፔሻሊስት ሐኪሞች ሲመጡ ኢንተግሬትድ ኢመርጀንት ሰርጀሪ ወይም ደግሞ የተቀናጀ ቀዶ ጥገና ሕክምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ። ሌላው ደግሞ ምንድነው ይሄ የተለያዩ የትርፍ ሰዓት ክፍያዎች አሉ። አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌዴራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል፣ አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምንድን ነው ብለን በምንጠይቅበት ጊዜ ደግሞ ክልሎች የየራሳቸው የሆነ ፋይናንስ አስተዳደር አላቸው። አንድ ክልል ከፈለገ ይከፍላል፣ ከፈለገ ደግሞ ሰራተኛውን በነጻ ማሰራት ይችላል። ስለዚህ ፌዴራል በክልል ባጀት ላይ የሚያገባ ጉዳይ የለም። ለምሳሌ ትግራይ ክልል ያለው ካረንትሊ ምንድን ነው የእኛ ፕሮግራም በተመለከተ ቶፕ አፕ እና ሀውስ አላዋንስ የሚባል አለ። ለጠቅላላ ሐኪም ለጂፒ እየተከፈለ ለስፔሻሊስት ሐኪሞች እየተከፈለ እኛ ደግሞ ቀዶ ጥገና ስራና ሌሎችም የሕክምና ስራዎችን ተክተን እየሰራን እያለ ቶፕ አፕ እና ሀውስ አላዋንስ የሚባለው አይከፈለንም። ሶስተኛ ቅሬታችን ምንድን ነው? ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሐኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የእኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋም ምንም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ ህብረተሰቡን በውጭ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እናንተ አይፈቀድላችሁም ተብሎ ዝግ ነው ያደረገው ማለት ነው። ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም፣ የግል ክሊኒክ እንድንሰራም አይፈቀድልንም። አትማርም ማለት አይችልም አንድ መንግስት። ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው። ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያስፋፋ እየተጠቀመበት ያለው። ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ።
በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ የሆኑት አቶ አብርሃም ዶረና ደግሞ ከሰብአዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል።
የመማር መብት ማለት የዜግነት መብት ነው እና ሆኖ ግን በእኛ በሀገራችንም ሆነ በሌላው ሀገር የተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማሉ። ስለዚህ ትምህርት መስመሩ ክፍት መሆን ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ፣ በምሰራው ስራዬ ላይ እንቅፋት ሆኖብኛል፣ በአገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን ህብረተሰብም የሚጎዳ ይሆናል ማለት ነው።
ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርሲቲ እንደነበር ጠቁመው አሁን ግን በ11 ዩኒቨርሲቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስትር ዴታው ዶክተር አሚር አማን እና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ተባለ ማጠቃለያ ዜና አሰማለሁ። የቡሩንዲ መንግስት እንደ አውሮፓ አቆጣጠር በሚያዝያ 2015 እና በጥቅምት 2017 መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለውን የጦር ወንጀል ዓለም አቀፍ ፍርድ ቤቱ አቃቤ ሕጉ ምርመራ ሊጀምር ይችላል ብሏል። ፕሬዚዳንት ዶናልድ ትራምፕ እና የቻይናው መሪ ዢ ጂንፒንግ ቤዥንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሀሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ። ወሳኝ በሆነው የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ አስታወቁ። በሙስና ክስ 208 ሰዎችን አስሬያለሁ ትላለች ሳውዲ አረቢያ። ከእነዚህ መካከል በከፊል ኢትዮጵያዊ የሆኑት መሐመድ አላሙዲ ይገኙበታል። ለሰዓቱ ያለ ዜና
የ22 የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከሚሰሳት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንን። ነገ ከምሽት 3 ሰዓት እንገናኛለን። ከኛ ቀጥሎ
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
ደህና ደሩ።